ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 30 2014 ዓመተ ምህረት ዝግጅታችን ጀመረ። የኢትዮጵያና የሁለቱ የአባይ ተፋሰስ የግርጌ ሀገሮች የሱዳንና የግብጽ መሪዎች ለህዳሴ ግድብ ጉዳይ በቅርቡ በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተናገሩትን ንግግር የያዘ ዘገባ አስተናግደናል። ወደ አምቦ ዩኒቨርሲቲ ዘልቀን ተማሪዎች ግጭትን በመቀነስ ሰላም ስለማምጣት ያደረጉትን ውይይት እናስተምጣችኋለን።
ኢትዮጵያ ላሉ ሀገራቶች ዳይቨርስ የሆነ አይደንቲቲ ባላቸው ሀገራቶች ዩኒቨርሲቲ ትልቅ የሆነ ሮል ነው ያለው።
እኔ አሁን እንደተማርኩኝ አልቆጥረውም፣ ምክንያቱም በመሃል ግጭት ነበረ እናምን በዛ ላይ ደግሞ ኮሮና መጣ።
ከማወቅም ባለፈ አሁን ላይ ባለው በሀገራችን ሁኔታ ላይ በተለያዩ አካባቢዎች የጥላቻ ንግግሮች አሉ። የአንድን ጎሳ በማንሳት የተለያየ የጥላቻ ንግግሮች አሉ። እኛ እንደ አንድ ዩኒቨርሲቲ ተማሪ ወደ ተለያዩ አካባቢዎች ስንመለስ፣ ወደ ቤቶቻችን ስንመለስ እንደዚህ አይነት ጥላቻ ንግግሮች በሚነሱበት ወቅት የማህበረሰባችንን ማስተሳሰብ የመቀየር የተለያዩ ድሎች አግኝተናል።
አበቤና በቀለ ቢጋጩ፣ አበቤ የሆነ ብሔር ቢሆንና በቀለ ሌላ ብሔር ቢሆን እነዛ የሁለቱ ልጆች ግጭት ወደ ብሔር እንዳያድግ እዛው ማስታረቅ ትንሽ ስራዎች ናቸው። እነዛ ለኛ ትንሾች ናቸው። እነዛን ልጆች እናስታርቃቸዋለን፣ እንጨርሳለን ነገሩ ከመስፋቱ በፊት።
ከአሜሪካ ድምጽ ጋር ውይይት ካደረጉ ተማሪዎች ድምጽ የተቀነጨበ ነው። ከዜናው በኋላ ሙሉን ታዳምጡታላችሁ። ዝግጅቶቻችንን በዌብሳይታችን amharic.voanews.com በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ማሊ ውስጥ እንደ አውሮፓውያን አቆጣጠር በ2017 በጽንፈኛ እስላማዊ ታጣቂዎች የተጠለፉት ኮሎምቢያዊቱ መነኩሴት ቅዳሜ መለቀቃቸውን የማሊ ፕሬዝደንት ጽህፈት ቤት አስታውቋል። ለ4 ዓመት ከ8 ወር ታግተው የቆዩትን ሲስተር ግሎሪያ ሴሲሊያ ናርቤዝን ጀግና ሲል ከፕሬዝደንቱ ጽህፈት ቤት በትዊተር የወጣው መግለጫ ሞግሷቸዋል። ሲስተር ናቫሬስ የተጠለፉት ከማሊ ዋና ከተማ ከባማኮ 400 ኪሎ ሜትር ርቀት ላይ በሚገኝ ኩቱሊያ የሚባል አካባቢ ሚስዮናዊ ስራ ላይ ሳሉ እንደነበረ ተገልጿል። የባማኮ ካቶሊክ ቤተክርስቲያን ሊቀ ጳጳስ ስለ መነኩሴቷ መለቀቅ የማሊን መንግስት አመስግነው በመልካም የጤና ሁኔታ ላይ እንዳሉ ገልጸዋል። ቤተሰቦቻቸውም በስልክ እንዳነጋገሯቸው ገልጸው መለቀቃቸውን አረጋግጠዋል። ወደ ኮቪድ-19 ዜና ስናልፍ በስራ ላይ ከዋሉት የኮቪድ-19 ክትባቶች ሁሉ ምርጡ ሳይሆን አይቀርም የሚባለው የሞደርናው ክትባት አምራቾች ክትባቶቹን እንዳለ በሚያሰኝ ደረጃ የሚያቀርቡት ለከበርቴዎቹ ሀገሮች መሆኑን ዘ ኒውዮርክ ታይምስ ዘገበ። ድሆቹን ሀገሮች እያስጠበቁ ብዙ ቢሊዮን ዶላር ትርፍ ይሰበስባሉ ብሏቸዋል ሞደርናን ሪፖርቱ። ኒውዮርክ ታይምስ ለሪፖርቱ መሰረት ያደረገው በዓለም ዙሪያ የሚላኩ የኮቪድ-19 ክትባቶችን ከሚከታተለው ኤርፊኒቲ ከተባለው የመረጃ አጠናቃሪ ተቋም ያገኘውን አሃዛዊ መረጃ መሆኑን ያስታወቀው። ሞደርና ለደሃ ሀገሮች የላከው 1 ሚሊዮን ነጠላ ክትባት ብቻ ሲሆን ፋይዘር 8.4 ሚሊዮን፣ ጆንሰን ኤንድ ጆንሰን ደግሞ 25 ሚሊዮን ክትባቶችን እንደላኩ በንጽጽር አውስቷል ኒውዮርክ ታይምስ። በተጨማሪም አንዳንድ የባለመካከለኛ ገቢ ሀገሮች ባለስልጣናት የሞደርናን ክትባት ለመግዛት ዩናይትድ ስቴትስ እና የአውሮፓ ህብረት ከከፈሉት በላይ ተጠይቀናል ሲሉ መናገራቸውን የኒውዮርክ ታይምስ ዘገባ አመልክቷል። ይህ በዚህ እንዳለ ጣሊያን ዋና ከተማ ሮም ውስጥ በአውሮፓውያን ከመጪው ጥቅምት 15 ጀምሮ ተግባራዊ የሚሆነውን የመንግስትና የግል ዘርፍ ሰራተኞች የክትባት ማረጋገጫ ሰርቲፊኬት ግዴታ በመቃወም በሾች የተቆጠሩ ሰዎች ሰልፍ አካሂደዋል። ደንቡን የማያከብሩ ሰራተኞችና አሰሪዎች ቅጣት ይጣልባቸዋል ተብሏል። የመንግስት ሰራተኞች መከተባቸውን ወይም በቀደሙት 45 ሰዓታት ውስጥ ተመርምረው ቫይረሱ እንደሌለባቸው ማረጋገጫ ሳይይዙ 5 ጊዜ ወደ ሥራ ቦታቸው ሄደው ከተገኙ ከሥራ እንደሚታገዱ ተደንግጓል። የዩናይትድ ስቴትስ ጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል ባለው አሃዝ መሰረት በዓለም ዙሪያ እስከዛሬ እሁድ ጠዋት በተጠናቀረው መረጃ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ237 ሚሊዮን አልፏል። በበሽታው ምክንያት ህይወታቸውን ያጡት ቁጥርም ወደ 5 ሚሊዮን እየተቃረበ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዛሬ እሁድ የኢራቅ መራጮች በምክር ቤታዊ ምርጫ ድምጻቸውን ሰጥተዋል። ብዙዎች ኢራቃውያን እንደ አውሮፓውያን አቆጣጠር በ2003 ዓ.ም ምረት ዩናይትድ ስቴትስ ካካሄደችው ወረራ በተከተለ የዲሞክራሲ ስርዓት ላይ እምነት በማጣታቸው በመርጫው እንደማይካፈሉ ሲናገሩ ቆይተዋል። የዛሬው ምርጫ ነጻ እጩ ተፎካካሪዎችን ለማገዝ በወጣ አዲስ ህግ መሰረት ከታቀደለት የጊዜ ሰሌዳ በብዙ ወራት ቀደም ብሎ መካሄዱ ነው የተገለጸው። ህጉ የወጣው ከሁለት አመታት በፊት ለተካሄዱ ግዙፍ ጸረ መንግስት የተቃውሞ ሰልፎች ምላሽ ለመስጠት እንደነበረም ተገልጿል። የሆነ ሆኖ በስርዓቱ የተደላደሉትና የታጠቁት ሺያ እስልምና ተከታዮች የሚበዙባቸው ስልጣን ላይ ያሉ ልሂቃን በመርጫው ማሸነፋቸው እንደማይቀር ይጠበቃል ተብሏል። ቻይናና ታይዋን የደሴቲቱን የወደፊት ዕጣ ፈንታ በተመለከተ ዛሬ ቁጣ ያዘሉ መልእክቶችን ተለዋወጡ። ቤጂንግ ደሴቲቱ እንድትዋሃድ ግፊት ስታደርግ ታይፔይ ባልተለመደ መልኩ የወደፊት አቅሟን የሚያመላክት ትዕይንት አካሂዳለች። የታይዋን ፕሬዚደንት ሳይ ኢንግ ዌን በዛሬው የደሴቲቱ ነጻነት ቀን አሁን ያለው ሁኔታ ባንድ ወገን ፍላጎት እንዳይቀየር አስፈላጊውን ሁሉ እናደርጋለን ሲሉ ተሰምተዋል። የቻይና የታይዋን ጉዳይ ጽህፈት ቤት በበኩሉ የፕሬዝደንቱን አነጋገር ጠባጫሪ ሲል አውግዞታል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 30/2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ ወደ ያዝ ነው የመጀመሪያ ቅንብር እንለፍ። በቅርብ ወራት ኢትዮጵያን ያለም አቀፍ ማህበረሰብ መነጋገሪያ ካደረጓት ትኩስ ጉዳዮች መካከል የአባይና ህዳሴ ግድቡ ከሀገርና ከአካባቢው ተስፋነት እስከ ስጋት የዘለቁ እሰጥ አገባዎችን ያጫረና ያስተናገደ ነው። በወዲያኛው ሳምንት በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተናገሩት የኢትዮጵያና የሁለቱ የአባይ ተፋሰስ የግርጌ ሀገሮች የሱዳንና የግብጽ መሪዎችም ለህዳሴ ግድብ ጉዳይ ልዩ ትኩረት ሰጥተው ነበር። የጉባኤውን ሂደት ከኒውዮርክ የተከታተለው ሰለሞን አባተ የመሪዎቹን ንግግር በተከታዩ ዘገባ አቀናጅቶ ያቀርብላችኋል።
የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የታላቁን የኢትዮጵያ ህዳሴ ግድብ ጉዳይ እንደ ደህንነትና ጸጥታ ስጋት በቁም ነገር ተነጋግሮበታል። ባለፈው ዓመት ውስጥ በጥቂት ወራት ልዩነት አንዴ በዝግ አንዴ በአደባባይ ተመልክቶታል። ለምክር ቤቱ አቤቱታ ያስገቡት ግብጽና ሱዳን ናቸው። ግብጽ ታሪካዊ የውሃ መብት በመተላው አቋማ የአባይ ወይም የናይል ውሃ የግብጽ ግብጽም የአባይ በረከት ናቸውና በዚህ ምክንያት የአካባቢው ሰላም ሊደፈርስ ትርምስም ሊሆን ይችላል ስትል ለተራዘሙ አመታትና በተደጋጋሚ ስትዝትና ስታስጠነቅቅ ቆይታለች። መከራከሪያ የምታደርገውም በ20ኛው መቶ ክፍለ ዘመን መባቻ ላይ አጼ ምኒልክ የአባይን የተፈጥሮ ፍሰት አላቆምም ሲሉ የፈረሙትንና በኋላም በክፍለ ዘመኑ ሁለተኛ ሩብ መጀመሪያና እንደገናም አጋማሹ ላይ እንግሊዝ ግብጽና ሱዳን የተፈራረሟቸውን የናይልን የአንበሳ ድርሻ ለግብጽ የሰጡ ውሎችን ነው። እነዚህን ከናይል 80 ቢሊዮን ኪዩቢክ ሜትር አመታዊ ፍሰት 55 ቢሊዮኑን ለግብጽ 18 ቢሊዮኑን ለሱዳን ቀሪውን ለትነትና ለብክነት የደለደሉትን ውሎች ሰሞኑን የኢትዮጵያ ምክትል ጠቅላይ ሚኒስትር የቅኝ ግዛት ውርስና የመጠቅለላ ባዜ ብለዋቸዋል። ወደ ኋላ እንመለስበታለን። ለማንኛውም ሐምሌ ላይ ተሰይሞ በጋሃድ የተወያየው የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ጉዳዩ በአፍሪካ ህብረት እንዲያዝ ወስኖ መልሶታል። በዚያ ስብሰባ ላይ በአስረጅነት የቀረቡት ያኔው የኢትዮጵያ የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ በውሃ ጉዳይ ጸጥታ ጥበቃ ምክር ቤት ፊት የቀረበ የመጀመሪያው ሚኒስትር ነኝ ብለው ነበር። ምክር ቤቱ በአባይ በናይልና በህዳሴ ግድብ ጉዳይ ከዚያ ወዲህ ሊነጋገር አልተቀመጠም። ጥረቶች እንዲቀጥሉ ግን ግፊት ከየአካባቢው እንደበረታ ነው። የወቅቱ የአፍሪካ ህብረት ሊቀመንበር የኮንጎ ፕሬዚደንት ፌሊክስ ሴኬዲ ኪንሻሳ ላይ ጠርተውት የነበረ ድርድርም ተጨናግፏል። ወገኖቹ ለድርድር መቀመጥ እንደሚፈልጉ በየአጋጣሚው ቢናገሩም እስከዛሬ የተንጠለጠለ ጉዳይ ነው። የህዳሴ ግድብ ጉዳይ የዓለም አቀፉን ማህበረሰብ ትኩረት አብዝቶ ከሳበ ወዲህ የበዙ የሶስተኛ ወገን ጣልቃ የመግባት ጥረቶች ተስተውለዋል። ዋሽንግተንን ጀምሮ ሶስቱ ሀገሮች በመጋቢት 2007 ዓመተ ምህረት ካርቱም ላይ በፈረሙት የመርሆች መግለጫ ወደ መስማማት ተቃርበው የነበረ ቢመስልም የሶስቱም ሀገሮች መሪዎች እጆቻቸውን በትብብር መንፈስ አስተሳስረውና ከፍ አድርገው በፈገግታ ለዓለም ቢያሳዩም ደግሞ ነገር ሊደፈርስ ብዙ ጊዜ አልወሰደም። ጉዳዩን የአሜሪካ ፕሬዚደንት ዘንድ ያደረሱት የግብፁ አብዱልፈታህ አልሲሲ ዋሽንግተን ዲሲ ላይ ውል እንዲፈረም አብርትተው ሽተው ነበር። በዚያ የካርቱም የመርሆች መግለጫ መሰረት ታዛቢ ትሆናለች የተባለችው አሜሪካ ራሷን አደራዳሪ አድርጋለች፣ ለግብጽ አድልታለች። በቅኝ ግዛት ውል ላይ የተመሰረተ ረቂቅ ያልተጠራችበት ዓላማ የስምምነት ሰነድ አድርጋ አቅርባለች ስትል የከሰሰችው ኢትዮጵያ ለመጨረሻው ስብሰባ ልዑካኗን ሳትልቀርታለች። በዚያ የተናደዱት የወቅቱ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የልማት እርዳታ እንዲቆም አዘዙ። እንዲያውም በአንድ አጋጣሚ እጅግ አደገኛ በተባለ ንግግር ሀገሮቹን ወደ ግልጽ ግጭት ሊያስገባ ይችል የነበረ የተባለ ሐሳብ ሰነዘሩ። ፕሬዚደንት አብዱልፈታህ ኤልሲሲ ፕሬዚደንት ትራምፕ በህዳሴ ግድብ ጉዳይ ጣልቃ እንዲገቡ የጠየቋቸው የኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ በዓለሙ መድረክ ፊት ቆመው የሚከተለውን መልእክት ባሰሙበት በ74ኛው የመንግስታቱ ድርጅት ጠቅላላ ጉባኤ ላይ ነበር። በመስከረም 2012 ዓመተ ምህረት መሆኑ ነው። ካቻምና
የኢትዮጵያ ዋነኛ ፍላጎት ህዝቦቿን ከድህነት ማላቀቅ ነው። ሁሉም ዜጎቻችን ደረጃውን የጠበቀ ኑሮ ባለቤት እንዲሆኑ ነው እየሰራን ያለ ነው። ዘላቂ ልማትን ለማረጋገጥ ያዝነው ራዕያችን መሰረተ ልማትን መገንባትና ብሔራዊ ሀብቶቻችንን በአግባቡ መጠቀምን የሚጨምር ነው። የሚያስቆጨው እውነታ ግን ዛሬም ድረስ 65 ሚሊዮን የሚሆኑ ኢትዮጵያውያን የኤሌክትሪክ አገልግሎት የላቸውም። በአባይ ወንዝ ላይ የምናካሄደው የታላቁ የኢትዮጵያ ህዳሴ ግድብ ግንባታም ለህዝባችን የኤሌክትሪክ አገልግሎት በማድረስ ቢያንስ እራት በመብራት መመገብ እንዲችል እድሉን ለመስጠት ነው። የአባይ ተፋሰስ ሀገራት በሰው ልጅ ታሪክ ውስጥ ረጅም እድሜ ያስቆጠረ ግንኙነት ያዳበሩ ናቸው። እንዳንነጣጠል ሆነን በስልጣኔዎቻችንና በዚህ ታላቅ ወንዝ ተሳስረናል። የጋራ ልማታችን ዘር የተዘራው ከሺዎች ዓመታት በፊት ነው። የህይወታችን የእውነታችንና የእምነታችን ምንጭ በሆነው አባይ የተሰራውና በዘመናት መካከል የተፈተነው ግንኙነታችን የህዝባችንን ህይወት ለማሻሻል የገባነውን ቃል በአዲስ ኃይል ለመተግበር የሚያግዘን ይሆናል። የአባይን ውሃ መጠቀማችን በአካባቢው እህትማማች ሀገራት መካከል ድንበር ተሻጋሪ ትብብሮች እንዲጠናከሩ የተለየ እድል ይሰጣል እንጂ የመጠራጠርና የውድድር ምንጭ ጨርሶ ሊሆን አይገባም። ኢትዮጵያ በጥብቅ እንደምታምነው የአባይ ውሃ አጠቃቀም የሚመሰረተው በዓለም አቀፍ ህግ መርሆች ማለትም ፍትሃዊና ምክንያታዊ የተፈጥሮ ሀብት አጠቃቀም ማስፈንና ተገቢ ያልሆነ ጉዳት አለማስከተል ላይ ነው። በኢትዮጵያ በኩል ተፋሰሱን ያካተተ እና ህጋዊ የሆነ የባለብዙ ወገን መድረክ ማዕቀፍ እንዲመሰረት ሁልጊዜም የምንፈልገውና ቁርጠኛ የሆንበት ጽኑ አቋማችን ነው። ከ13 ዓመታት ድርድር በኋላ እውን ለመሆን የበቃው የአባይ የናይል የትብብር ማዕቀፍ የመጀመሪያውና እውነተኛው አካታች የባለብዙ ወገን ስምምነት ነው ለማለት ይቻላል። በተለያየ ጊዜ ሲደረጉ የነበሩት ምክክሮችና ድርድሮች እንዲሁም በመርሆች ላይ ተመስርተው ስምምነት ከትብብር ማዕቀፍ ጋር በተጣጣመ መልኩ ኢትዮጵያ ለትብብር ያላትን ቁርጠኝነት የሚያንጸባርቅ ነው። ከኢትዮጵያ ታላቁ ህዳሴ ግድብ ጋር በተያያዘ ያሉ ቀሪ የቴክኒክ ጉዳዮች ለባለሙያዎቻችን መጥተው ያለባቸው ናቸው። ሁልጊዜም እንደምንለው በአባይ ወንዝ ዙሪያ በአባይ ወንዝ ላይ ከትብብር ውጪ ሌላ አማራጭ የለም። ሁላችንም የተፋሰሱ ሀገራት አሸናፊ የምንሆንበትና ትብብርና የጋራ ተጠቃሚነትን ማስፈን ያስፈልገናል።
ጉዳዩ የዓለም ጉዳይ በመሆኑ ቀጥሏል። ከዚያ ወዲህ ባለው ጊዜ እስከዛሬ የግድቡ ሥራ ከ80 ከመቶ በላይ ደርሶ ውሃ መቋጠር ጀምሮ ባለፈው ክረምት ሁለተኛ ዙር ሙሌቱን አጠናቋል። ሂደቱ በተፋሰሱ የግርጌ ሀገሮች ላይ የጎላ ጉዳት ሳያስከትል ግድቡን መምላቱ በ7 ዓመት እንዲጠናቀቅ እንደምትፈልገው ኢትዮጵያ ከዘለቀ እንግዲህ ግድቡ በሙሉ አቅሙ እስኪሞላ የቀሩት 5 ክረምቶች መሆናቸው ነው። ለማንኛውም ግን ህዳሴ ግድብ ሁለቱን ተርባይኖቹን አንቀሳቅሶ ሰሞኑን የመጀመሪያውን በረከቱን ይሰጣል ተብሎ ይጠበቃል። አባይም ናይልም የትብብርና የጋራ ብልጽግና እንጂ የመጠራጠርና የመቆራቆስ ምንጭ እንዲሆኑ እንደማይፈልጉ ሁሉም ወገኖች ይናገራሉ። ሰሞኑን በቪዲዮ የተቀረጸ መልእክታቸውን ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ የላኩት የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በመልካም ምድር ብቻ ሳይሆን በህልውናም ጭምር ከአፍሪካ ጋር የተቆራኘችው ሀገራቸው በዚህ ዕጣዋ እንደምትቆራና የአህጉሪቱን መተባበር አስፈላጊነትም እንደምትታወቀው
لن يتقدم خلال تحديد طرف واحد لمتطلبات طرف آخر، وإنما يتعين أن تكون تلك العملية متبادلة.
ይሁን እንጂ አሉ አልሲሲ፣ መንገዱ በሌሎች መቆርቆዝ ዋጋ አንዱ ብቻውን የሚወሰንበት ሳይሆን ሁሉም የሚመላለስበት ሊሆን ይገባዋል። ግብጽ የጎረቤቶቿን የመልማት መብት ታከብራለች ብለዋል ፕሬዝደንቱ። ሆኖም ግን እኛ በድርቆች የምንጠቃ በውሃ ሀብት ከድህነት ወለል በታች የሆንን ሀገር ነን።
ولعلكم تعلمون جميعا ما قالت إليه المفاوضات في الدائرة منذ عقد من الزمن بين مصر وإثيوبيا والسودان.
ግብጻውያን በህዳሴ ግድብ ጉዳይ እንዲህ ነጭናጫ የምንሆነው ናይል የመኖራችን መሰረት በመሆኑ ነው ብለዋል አልሲሲ። በኢትዮጵያ በግብጽና በሱዳን መካከል ላለፉት 10 ዓመታት ድርድሮች ሲካሄዱ መቆየታቸውን ለዓለም መሪዎችና ልዑካን ያስታወሱት አልሲሲ በድርድሮቹ ላይ በተከታታይ እርምጃዎች በአውንታዊ መንገድ መሳተፍን አሳማኝ ባልሆኑ ሰበቦች አሻፈረኝ ከሚል ግትርነት ጋር ተፋጠናል ብለዋል።
ودعم وتعزيز جهود الوساطة الإفريقية عن طريق دور فاعل
ይህ ደግሞ አሉ በመቀጠል የግብጹ ፕሬዝዳንት አካባቢውን ወደ መረበሽ የሚወስድ የአንድ ወገን አካሄድና የመጫን ፖሊሲ ነው። የጸጥታ ጥበቃ ምክር ቤቱ የመንግስታቱ ድርጅትን ታዛቢዎች እንዲልክና የአፍሪካ ህብረትን የማደራደር ጥረቶች እንዲያጠናክር ግብጽ መጠየቋን ፕሬዝዳንቱ ተናግረው በኢትዮጵያው ግድብ አሞላልና እንቅስቃሴ ላይ በተቻለ ፍጥነት አጠቃላይ ሚዛናዊና የህግ ገዥነት ያለው ስምምነት ላይ እንዲደረስ በማስቻል በኩል ሀገራቸው ቁርጠኛ መሆኗን አመልክተዋል። እንዲህ አይነቱ ስምምነት የግብጽና የሱዳንን 150 ሚሊዮን ህዝቦች ህልውና ለማስጠበቅና በሁለቱም ሀገሮች ህዝቦች ላይ ሊጠገን የማይችል ጉዳት እንዳይደርስ ለመከላከል የታለመ ይሆናል ብለዋል። ይህ ጉዳይ በእኩልነትና በአመክኗዊነት እሴቶች ላይ ብቻ ሳይሆን መመርኮዝ ያለበት ለጋራ ሀብቶችና ለዓለም አቀፍ ወንዞች ፍትሐዊና ትክክለኛ አጠቃቀም በቆሙ ስኬታማ ዓለም አቀፍ የሕግ መሠረቶች ላይ መሆን አለበት ብለዋል አብዱልፈታህ አልሲሲ የናይልና የህዳሴ ጉዳይ ንግግራቸውን ሲቋጩ። የሱዳን ጠቅላይ ሚኒስትር አብደላ አደም ሐምዶክም የህዳሴ ግድብ ጉዳይን የሚመለከተውን ንግግራቸውን የጀመሩት የጸጥታ ጥበቃ ምክር ቤቱ ባለፈው ሐምሌ በአንድ ዓመት ውስጥ ለሁለተኛ ጊዜ ያደረገውን ስብሰባ በማስታወስ ነበር።
ሲድ ረኢስ ከማ ተባዕቱም ፈቀድ ዐቀደ መጅልስ አልአምን
ያ የህዳሴ ግድብ ስብሰባ የተደረገው የድርድሮቹን መስተጓጎል ተከትሎ ኢትዮጵያ በተናጠል በወሰደችው እርምጃ ግድቡን ለሁለተኛ ጊዜ መሙላቷን ባሳወቀችበት ወቅት መሆኑንም ጠቁመዋል። የተናጠል እርምጃዎችን ሁሉ እንቃወማለን ብለዋል የሱዳኑ ጠቅላይ ሚኒስትር። የግብጽ ፕሬዝዳንት እንዳሉት ሁሉም በአሞላልና በእንቅስቃሴው ላይ አሳሪ የሆነ ስምምነት ላይ የመድረስን አስፈላጊነት ሀገራቸው አጠንክራ እንደምታምንበት ተናግረዋል።
ያዝ ሲያቅ እነና ንጀዲ ወቂፍን الرافض لاي اجراء احادي
ያስምምነቱን ግማሽ ይሆናል ያሉትን የሱዳን ህዝብ መጎዳት እንዲሁም የመስኖና የውሃ ፕሮጀክቶችን መስተጓጎል ሱዳናውያን ግድቦችን እንዳይገነቡ የሚያደርጉ እርምጃዎችን ለማስቀረት ይረዳል የሚል እምነት እንዳላቸው አመልክተዋል። ጠቅላይ ሚኒስትር ሐምዶክ በመቀጠልም የሀገራቸው በናይልና በአባይ ዳርቻዎች ላይ የተፈጥሮ አካባቢ ጥበቃ ፕሮጀክቶችን የዘረጋች መሆኗን ተቆመው የበዙና ውድ ያሏቸውን የመከላከል እርምጃዎች ቢወስዱም በህዳሴ ግድብ የመጀመሪያውና ሁለተኛው ሙሌት ወቅት ፕሮጀክቶቹ ላይ የጉሉ ጉዳቶችን ማስተዋላቸውን ተናግረዋል። የጸጥታ ጥበቃ ምክር ቤቱ ስብሰባ እየተካሄዱ ያሉ ድርድሮችን ኃይል ያጠናክራል ብለው እንደሚያምኑ ስምምነት ላይ ለመድረስ ያለውን ጎዳና ለመጥረግና የሁሉንም ወገኖች ጥቅሞችና ፍላጎቶች በሚያሟላ ሁኔታ ላይ ለተመሰረተ ሁሉንም የሚያካትት ሰላማዊ ተነሳሽነት ዝግጁ መሆናቸውን ጠቅላይ ሚኒስትር አብደላ ሐምዶክ ተናግረዋል።
መኪን ተحقيق الاتفاق المنشود وهنا نجدد
በተባበሩት መንግስታት ድርጅት 76ኛ ጠቅላላ ጉባኤ ላይ በአካል የተገኙት የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን የህዳሴ ግድብን የሚመለከተውን ንግግራቸውን የጀመሩት ግድቡ በውሃ ኃይል ኤሌክትሪክ የሚያመነጭ ወይም ሃይድሮ ኤሌክትሪክ ግድብ መሆኑን የሚገነባው ሙሉ በሙሉ በኢትዮጵያ መዋዕለ ንዋይ መሆኑን በመጠቆም ነበር። ከዚያም ሁለተኛው ዙር ሙሌቱ መከናወኑን ተናገሩ።
Hopefully we inspired others to develop local
የኢትዮጵያ ስራ የታዳሽ ኤነርጂ ፕሮጀክቶችን ለማቀድ ወጫቸውን ለመሸፈንና ለማጠናቀቅ የሀገር ውስጥ አቅሞችን እንዲያዳብሩ ሌሎችንም እንዳነቃቃ ተስፋ እንዳላቸው ተናግረዋል ምክትል ጠቅላይ ሚኒስትር ደመቀ። ይሁን እንጂ አሉ አቶ ደመቀ፣ የሚሊዮኖች ኢትዮጵያውያን ቤቶች መብራት እንዲያገኙና ለወጣቶቻችን ተስፋን ለመፍጠር ያደረግነው ቅን ሙከራ በዓለም አቀፍ ተቋማት ፊት እንድንጠለጠል አድርጎናል። ምክትል ጠቅላይ ሚኒስትሩ በመቀጠልም በዚህ ህዝባዊ ባሉት ፕሮጀክት ምክንያት ሀገራቸው ለማያባሩ ዛቻዎችና ማስፈራሪያዎች መዳረጓንም ተናግረዋል።
Ironically, we are accused and threatened for drinking from our water.
የሚገርመው የራሳችንን ውሃ በመጠጣታችን እየተወቀስን መሆናችን ነው። አባይንና ህዳሴን በሚመለከት የምንተማመነው የኛ የትብብር ጎዳና በሚገለጽበት የእውነት የብልህነትና ወይም የጥበብና የፍትህ ኃያልነት ነው።
The generational desire to use our natural resource will not be stopped by a colonial legacy.
የተፈጥሮ ሀብታችንን የመጠቀም ትውልድ ተሻጋሪ ጥማታችን አሉ ምክትል ጠቅላይ ሚኒስትር ደመቀ መኮንን። በቅኝ አገዛዝ ውርስና ሁሉን ጠቅልሎ በመያዝ አባዜ አይቆምም። በአፍሪካ መር ሂደት ሁላችንም አሸናፊና ተጠቃሚ ለምንሆንበት ውጤት ተደራዳሪ ጓደኞቻችን ይዘጋጃሉ ብለን ተስፋ እናደርጋለን ብለዋል የኢትዮጵያው ምክትል ጠቅላይ ሚኒስትር ደመቀ መኮንን።
ሰለሞን አባተን እናመሰግናለን። ተከታዩ ዝግጅታችን ወደ አምቦ ዩኒቨርሲቲ ከተማሪዎች ጋር ወደ ተደረገ ውይይት ይወስደናል። ከሁለት ወራት በፊት ዘጋቢያችን አኮር መልካ ወደ አምቦ ዩኒቨርሲቲ በማቅናት ተማሪዎች ከግጭት ወጥተው በተረጋጋ ሁኔታ ትምህርታቸውን ስለሚማሩበት ሁኔታና ስለ ሰላም አስተዋጽኦ አነጋግሯቸው ነበር። በውይይቱ የዩኒቨርሲቲ ተማሪዎች ሰላምን ለማምጣት የሚኖራቸውን ሚና በተመለከተ ሐሳብ አንስተው ተወያይተዋል። ወደ ውይይቱ እንለፍ።
የምንወያዩበት ርዕሰ ጉዳይ በግቢ ህይወት ውስጥ ያለው የመቻቻል ሁኔታ ምን ይመስላል? ይህንንስ የመቻቻል ሁኔታ እንዴት ወደ ማህበረሰባችን ወይም ደግሞ ወደ መጣንበት የህብረተሰብ ክፍል ልናወርድ እንችላለን የሚለውን ነው። በቅድሚያ ያመሰግንኩኝ በቀጥታ ከአድማጮች ጋር ትተዋወቃላችሁ ማለት ነው።
ስሜ ሊቀሰራዊቱ ነው። የፖለቲካል ሳይንስና ዓለም አቀፍ ግንኙነት የሁለተኛ አመት ተማሪ ነኝ። የመጣሁት ከአዲስ አበባ ነው።
ኦኬ። ስሜ አረጋኝ ነጋሽ ይባላል። የሶስተኛ አመት የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ተማሪ ነኝ። የመጣሁት ከዲላ ነው።
ስሜ አርሲማ ነው ይባላል። ፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ሶስተኛ አመት ተማሪ ነኝ። የመጣሁት ከአዲስ አበባ ነው።
ስሜ ጴጥሮስ ይሳይ ይባላል። የመጣሁት ከሐዋሳ ነው። የማረው ፖለቲካል ሳይንስ አንድ ዓለም አቀፍ ግንኙነት ሶስተኛ አመት ተማሪ ነው።
አመሰግናለሁ። አየለ ይባላለሁ። አምስተኛ አመት የህግ ተማሪ ነኝ። የመጣሁት ከሐዋሳ።
ስሜ ሲያሉ ጋር ይባላል። የመጣሁት ከአዲስ አበባ ነው። የሶስተኛ አመት የኮርፖሬቲቭ ተማሪ ነው።
በጣም አመሰግናለሁ ሁላችሁንም። ከአየለ ልጀምር። የግቢ ህይወት ምን ይመስላል? በተለይ በመቻቻሉ በአንድነቱ ረገድ ያለው በተማሪዎች መካከል ያለው መተባበር ምን ይመስላል?
በፊት ከተለያዩ ማንነት የተውጣጡ ልጆች የምንወያይበት መድረኮች ምናምን ነበሩ። ከነዛ ልጆች ጋር በመወያየታችን አንድ አመት ሙሉ አብረን አንድ ላይ ስለ ባህላችን፣ ስለ እሴታችን፣ ስለ አካባቢያችን ሁሉ ስንወያይ ነበረ። ስለዚህ አንዱ ከአንዱ የአንዱን ባህል ይማራል። ስለዚህ በጣም ጥሩ ነበር። የመተሳሰብ እንትን አለ ማለት ነው።
ያው ለምሳሌ አንድ ተማሪ ካለበት ሰፈር ወደ ሌላ ዩኒቨርሲቲ የሚላክበት ምክንያቱ ራሱ ከሱ ወጣ ያለ ባህሪ እንድማርና የሌላውን ካልቸር ምን ይመስላል፣ የኢትዮጵያ ማህበረሰብ ካልቸሩ ምን ይመስላል የምለው እንድማር ነውና የኢትዮጵያ ተማሪ እነን በ50% የገነዘበ ተማሪ አለ፣ የማያውቅም አለ። ለምሳሌ የመጣበትን ተማሪ እኛ ለፊደል ብቻ ከሆነ ባለንበት አካባቢም ፊደል መማር እንችላለን። ለምሳሌ አዋሳ ዩኒቨርሲቲ እነን ማስተማር ይችላል። ግን እኔ አዋሳ ዩኒቨርሲቲ ብቻ ከተማርኩኝ እኔ የምማረው ከአዋሳ ዩኒቨርሲቲ ሲንግል የሆነ ካልቸር ነው ወይ ሲዳማ ካልቸር ብቻ ልማር ይችላል። ግን አምቦ ዩኒቨርሲቲ በመምጣቴ መላ የኢትዮጵያን ካልቸር፣ የኢትዮጵያ ማህበረሰብ ምን ይመስላል እና ኢትዮጵያ የራሷን ማናት የምለው ለመማር ካለውበት ሰፈር ወጣ ብዬ መማር አጠቃላይ ጀነራል የሆነ እውቀት ለማግኘት በጣም ረድቶኛል። እንን ሁሉም የኢትዮጵያ ተማሪ ተገንዝቦ ማህበረሰብ በደስ የሚል ህይወት እንዲኖርና ልዩነታችን እንደ ውበታችን አድርገን ተቀብለን በመቻቻል ይኖር ጥሩ ይመስለኛል።
አርሲማ፣
እዚህ ግቢ ስትሆን ሁሉም ከቤቱ መጥቶ ነው የሚመጣው። እዚህ ያለክ ከፋሚሊ ክም የሚሆነው ምንም የሚሆነው ጓደኛ ነው እና እኔ ልካም እኔም ጓደኞችም ቢሆን ላይክ እርስ በርስ ስላለን ነው እስካሁንም ግቢ እስካሁን ለመቆየት የቻልነው። ማህበራዊ ኑሮ ከሰው ጋር ያለክ ሪሌሽን ነው ኤቭሪቲንግ። ስለዚህ እንደ ቤት አይሆንም ግቢ። የመቻል ያለብንም ችለህ የምትቆየው ላይክ ጓደኞች ምናምን አካባቢ ላይ ሰፖርት ስለሚያደርጉ ነው። እሱ ነው የሚያቆየንም። ከትምህርቱ የበለጠ ደግሞ እሱ ነው ስትሮንግ ሆነን እንድንቀጥል የሚያደርገን ቢያስባል።
አረጋኝ፣
በአጠቃላይ በሀገር ደረጃ የመንግስት ተቋማቶች ውስጥ ዩኒቨርሲቲ ትልቁ ተቋም ነው። ይህም በተለይ ደግሞ እንደ ኢትዮጵያ ላሉ ሀገራቶች ዳይቨርስ የሆነ አይደንቲቲ ባላቸው ሀገራቶች ዩኒቨርሲቲ ትልቅ የሆነ ሮል ነው ያለው። ምክንያቱም ኢንተርካልቸራል የሆኑ ሪሌሽናችንን ቢውልድ እንድናደርግ የሚያደርገን ተቋም ነው እና ባህል ከባህል ጋር የሚኖረን መስተጋብር ቁርኝት አንዱ ባህል አንደኛውን የማወቁ ነገር እንዲሳለጥ ያደርጋል በትልቁ ማለት ነው። ምክንያቱም ዩኒቨርሲቲ ማለት ራሱ በመሰረቱ ዩኒቨርሳል የሆኑ አይደንቲቲዎች የሚኖሩበት ሀሳቦች የሚኖሩበት ከዚህ ጋር ተያይዞ ትልቅ የሆነ አስተዋጽኦ ነው ያለው። ከኛ ላይፍ ጋር ዩኒቨርሲቲ ላይ ከነበረን ላይፍ ጋር ተያይዞ ትልቅ የሆኑ ጥቅሞችን ነው ያገኘ ነው። እንደ ተማሪ 3 አመት ዩኒቨርሲቲ ውስጥ ቆይተናል። የተለያዩ ባህሎችን አውቀናል። የተለያዩ ማንነቶችን ኢትዮጵያ ውስጥ ያሉትን እኛ የሆነ አንድ አካባቢ ልንወለድ እንችላለን። ዩኒቨርሲቲ ስንመጣ ደግሞ የተለያዩ ማንነቶች፣ ባህሎች፣ ታሪኮች ምናምን ይመጣሉ። ከነዚህ ጋር አንድ ጋር በምንገናኝበት ጊዜ ብዙ የሆነ እውቀቶችን አግኝተናል ማለት ነው።
ከዚህ ሁላ በተጨማሪ እኛ እንደ ሰላም ፎረም አባላቶች በተለያዩ አጋጣሚዎች ለዚህ ለውይይቶች ተጋላጭ ሆነናል። በተለያዩ ጊዜያቶች የተዘጋጁ መድረኮች ነበሩ። በሰላም ፎረም አማካኝነት የተለያዩ ማንነቶች በአንድ ጠረጴዛ ላይ ሆነው ሀሳባቸውን በነጻነት የሚገልጹበት መድረኮች ተዘጋጅተው ነበርና ከማወቅም ባለፈ አሁን ላይ ባለው በሀገራችን ሁኔታ ላይ በተለያዩ አካባቢዎች የጥላቻ ንግግሮች አሉ። የአንድን ጎሳ በማንሳት የተለያየ የጥላቻ ንግግሮች አሉ። እኛ እንደ አንድ ዩኒቨርሲቲ ተማሪ ወደ ተለያዩ አካባቢዎች ስንመለስ፣ ወደ ቤቶቻችን ስንመለስ እንደዚህ አይነት ጥላቻ ንግግሮች በሚነሱበት ወቅት የማህበረሰባችንን አስተሳሰብ የመቀየር የተለያዩ እድሎች አግኝተናል።
በጣም ጥሩ። በግቢ ቆይታችሁ በተለይ ተቻችሎ ከመኖር አንጻር አንዱ የሌላውን ባህል አኗኗር እንዲሁም ደግሞ ሌሎችንም እሴቶች ይዞ ከመሄድ አንጻር ምን አዳበራችሁ? በዚህ መካከልስ ምን አይነት ተግዳሮት ገጠማችሁ? ያንን ተግዳሮትስ እንዴት ፈታችሁ? እድሉን ለአርሴማ ልስ፣ ቀጥሎ አየለ፣ ቀጥሎ ደግሞ አረጋኝ።
እሺ። ሰው እኔ እዚህ በመጠፈይ ትልቅ አድቫንቴጅ አግኝቻለሁ ብዬ የማስበው ያው ከትምህርቱ ማሻገር አንድ እኔ አዲስ አበባ ነው ተወልጄ የሚያደኩት። ይሄን ያህል ዩኖ አሁን ላይ ያለው ዩኖ የኦሮሚያ ምናምን ነገር የሚባለው አሁን ላይ ያለው የሚሰማውም እኔም ከዚህ በፊት የማውቀውም ነገር ዩኖ እንትን ፖዚቲቭ ነገር አይደለም። መልካም ነገር አለና እዚ መጥቼ በጣም ለኔ ፎር ላይፍ ኢምፖርታንት ነው ብዬ ማስበው የወሰድኩት ለይሰን ካን በነሱ ፐርስፔክቲቭ ሆኜ ነገሮችን እንዳርጎኛል እና ሞር እንትን አሁን ላይክ እዚ ያለው ዘ ኦሮሞ ኮሚኒቲ አሁንኛ ላይክ ሰርፍ መውጣቱን የሆነ ነገር ማረጉና ምን ነገር ነው ምናየው እኔ ግን ላይክ ለምን የሚለው ዋስ ዘ ከጀርባ ያለው ምክንያታቸው ምንድን ነው የሚለውን በጣም ፖዚቲቭሊ አንደርስታንድ ሞር ላይክ የሀገሩ ስል ሜን የሀገራችን ትልቁ ኢሹ ይሄ ነውና እሱን ቦታው ላይ ሆኜ ኢን ፐርሰን በጣም እንድረዳ ጠቅሞኛል ሲመጣት።
እሺ አመሰግናለሁ። ያው ዩኒቨርሲቲ ገባሁኝ ወዲህ ያው ገብቼ ሰላም ፎረም ተቀላቀል ሰላም ፎረም ሲነቀላቀል ያው ከተለያየ ቦታና የተለያየ ማንነት ያላቸው ከተለያየ ሃይማኖት ከተለያየ ባህል እና ከተለያየ የተለያየ ቋንቋ መናገሩ ልጆችን ማግኘት ይችላል። በዛው ትልቁ በሀገራችን የምታወቀው ሰስተነብል ዳይሎግ መባል እዚ አምቦ ዩኒቨርሲቲ ውስጥ ቆይቷል። እሱን ተቀላቀለን እሱን ሲማራ ነበር። በውይይት ሰላም መምጣት እንደምችል የሚያምን ፕሮጀክት ነበረ። ተከታታይ ውይይት ስንወያይ ነበር ስንታወቅ ነበር ያንዱን ባህል አንዱ ሲያውቅ ነበር። ይሄ በርግጥ እኔ የመጣሁበት አከባቢ ምናልባት አንድ ቋንቋ ተናጋሪ ማህበረሰብ ካለበት አከባቢ ነበር የመጣሁት። አንዱን ያንዱ ለአንዱ ብሄር ለአንዱ ማንነት ያለኝ ማንነት ጥሩ ያልነበረ እንትን ነበር ከመምጣቴ በፊት ዩኒቨርሲቲ ከመቀላቀለበት በፊት ለምን ስለማላቅ ማለት ነውና ከመጣውኝ ወዲ በርግጥ ማወቅ ችያለሁ። የተዛባ ታሪኮችም እንዳሉ አንዳንድ በትምህርትም ከሰዎች ጋር በማሳለፈ ረጅም ሰዓት በመወያየታችን በመኖራችን ያዳበርኳቸውና በኔ ላይ ትልቅ ለውጥ ሰርቷል ብዬ ነው የሚያምነው። በመግነያት እንዲያምን አድርጎኛል። ጥሩ ለውጦኛል። ጥሩ ተሰርቻለሁ። ጥሩ አውቄያለሁ ማለት ይቻላል።
በአጠቃላይ በምድር ላይ ሰዎች እርስ በርሳቸው ይጣላሉ። ምክንያቱም የሚጣላሉት ስለማይግባቡ ነው። የማይግባቡት ደግሞ ስለማይተዋወቁ ነው። በዚህ ቦታ ላይ ሰዎች አብሮ ለመኖር አብሮ ተግባብቶ ለመኖር ሰላማዊ የሆነ ኑሮ ለመኖር የግድ ሰዎች መተዋወቅ አለባቸው። ስለዚህ ለመተዋወቅ በተለይ ደግሞ ለያንግ ጀነሬሽን ለወጣቱ ትውልድ ዩኒቨርሲቲ ትልቅ የሆነ ድል ፈጥሮለታል። ከዚህ በፊት ማላቀውን ማህበረሰብ በሩቅ ወይም ደግሞ በስማ በሉ የሰማሁትን ማህበረሰብ ታሪክ ባህል አኗኗር በሩቅ የሰማሁትን ዩኒቨርሲቲ መጥቼ ያለውን አጠቃላይ በቅርበት ያለውን አጠቃላይ የህይወት ካልቸራቸውን የህይወት እንቅስቃሴያቸውን በአጠቃላይ ያውቃለሁ። ይሄ ደግሞ አንደኛውን ማህበረሰብ ጽፍን ከሆነ ጥላቻ በመውጣት አብሮ በመኖር አብሮ በመብላት የተለያየ ካልቸር ከየትኛው አካባቢ የመጣው በጣም ከሩቅም ከቅርብም ከመጣው ማህበረሰብ ጋር እኩል የሆነ የህይወት መስተጋብርን በማስተላለፍ የሚነሱ የጽፍን ጥላቻዎችን መቅረፍ ትችያለሁ ማለት ነው። ስለዚህ ዩኒቨርሲቲ ላይ ያለኝ ላይፍ እርስ በርስ በመተዋወቅ በመግባባት አብሮ በመኖር የታገዘ ነበር ማለት ነው። ስለዚህ በአጠቃላይ እንደኔ እንደ አንድ የፖለቲካል ሳይንስ ተማሪ የዩኒቨርሲቲ ላይፍ ተማሪዎች ወይም ደግሞ ወጣቶች በአግባቡ ከተጠቀሙ ትልቅ የሆነ በህይወታቸው ላይ ትልቅ የሆነ ለውጥን ማምጣት የሚችሉበት ማህበረሰብን የሚያውቁበት የተለያዩ ባህሎችን የሚያውቁበት እሴቶችን የሚያውቁበት መድረክ ነው ማለት ነው። ስለዚህ ይሄ መድረክ በጣም ኢምፖርታንት ነው። ወጣቶች መጠቀም ያለባቸው ፖዚቲቭ የሆነ አቲቲዩዶችን አመለካከት ቶችን በማሳደግ ሊጠቀሙበት የሚገባ ተቋም ነው ማለት ነው።
ያው እንግዲህ ሁላችንም ከተለያየ ሶሳይቲ ስለሆነ የመጣ ነው የተለያየ እንትኖች ላይክ የተለያየ ባህሎች ነው ዝጋር መናየውና እኔ ከያው የከተማ ልጅ ነኝ እናም ነገር ብዙን ጊዜ ላይክ ከከተማዎች አላቀምና እዚህ ከመጣሁኝ በኋላ ነው ላይክ የተለያየ ማህበረሰብ እንዳገኘቻልኩት ማለት ነውና ጀስት እኔ ዛሁኝም ምሳማይ የነበረው ያምር ደግሞ መሬት ላይ ወርጄ ሳየው ሶሳይቲው የተለየ ነው ማለት ከያንዳንዱ ክልል የመጣ ሰዎች የመጡ ሰዎችን ታውቃለህና ምሳማው ነገርና እነሱ ደግሞ እዚህ መጥተው ሳያቸው በጣም ኢትስ ዲፈረንትና ሂስትሪያችንን እና ምሳይሁን ማየት ያለብን ሰውን እንደ ሂማኒቲ ነው ቀርበ ማየት ያለብን ብዬ ነው። ሰውን እንደ ሰው አክሰፕት ለማድረግ ተምሬያለሁ።
ጥሩ ወደ ተግዳሮቶቹ እንሄዳለን። ህይወት በጊቢ ፍጹም ቀላል አይደለም። የሚያስቸግሩ ነገሮች አሉ። ምን አይነት ተግዳሮት ገጠማችሁ? ሌላውን አስተማሪ ምን አይነት ተግዳሮት ሊገጥመው ይችላል? ከመቻቻል አንጻር አብሮ ከመኖር ከመተባበር አንጻር እነዛ ተግዳሮቶችንስ እንዴት አለፋችሁ? ስለዚህ እድሉን አሁን ለጴጥሮስ ልስጠው። ከጴጥሮስ ወደ አየለና ወደ ሊቀን ይላለና
እና ይሄ ግቢ ከመጣሁኝ 3 አመት ነው። መጀመሪያ አካባቢ ፍሬሽ ተማሪ ያለን ብዙ ተግዳሮቶች ገጥመኛል። ለምሳሌ ልብስ እስከመዘረፍ ድረስ በተለያየ ምክንያት በተነሱ ችግሮች ተዛፈናል። ሌላው ደግሞ ነጠል ጫማ ራሱ ዩኒቨርሲቲ ውስጥ ማንጠቀበት አጋጣሚ ተፈጥሯል። ምክንያቱም ለሩጫ ስለምንዘጋጅ ቤንስ ትጥቅን አስተካክለን ነው መንቀሳቀስ ያለብን በዛ ሰዓት። ምክንያቱም ውጪ ከወጣባለ ምን እንደምፈጠር አታውቅም። ዶርም ውስጥ የሆነ ነገር አስቀምጠ ይዲያ ተመልሽ ያገኛሉ ብለ ራሱ ተስፋ ታደርጉም። እና እንደዛ አይነት ብዙ ችግሮች አጋጥመናል። ግን የቀስ በቀስ ተስተካክሏል ነው ኦሬዲ ፍሬስ
ተስተካክሏል።
የተስተካከለው በሁኔታው ነው። ለምሳሌ ዩኒቨርሲቲው ራሱ ተቋሙ ራሱ እርምጃ ወስዷል።
ተባሉን ድጋሚ ማቀራረብ እየታሰበ
ተረጓ ብዙ በፒስ ፎረም በኩልም የተደረጉ ስራዎች አሉ።
እሺ አመሰግናለሁ። ያው ብዙ ተግዳሮቶች ነበሩ። እኛ እንኳን ብዙ አልተቸገርንም። የሚቸገሩ ልጆች ነበሩ። በቋንቋ አንድ ችግር ነው ማለት ስልክ አንዳንድ የገጠር ነው የመጡ ልጆች መግባባት አይችሉም። አንድ ቋንቋ ተናጋሪዎች አንድ አማርኛ የማይችሉ ልጆች ሊሆኑ ይችላሉ። ቋንቋ አይችሉም ማለት አይግባቡም፣ አይተዋወቁም። አይተዋወቁም ማለት እርስበት ይጠራጠራሉ። የምንጠራጠርበት ጊዜ ነበር እርስ በርስን። ያ 2009 ወደ ግቢ ስንመጣ ኮንዲሽኑ ጥሩ አልነበረም። ያው ጦርነቶች ምናምን ነበሩ፣ ሰልፎች ነበሩ፣ መላው ሀገሪቱ ውስጥ አለመረጋጋት ምናምን ነበረ እና በዚህ ምክንያት በጣም ችግሮች ነበሩ። ሰልፎቹ ምክንያቱ ባልታወቀ ሌላ ዩኒቨርሲቲ የሆነ የብሔር ተማሪ ሲሞት ለበቀል እዛ ከሌ ያብሔር ይሄን ብሔር ገደለ ምናምን በሚል በዚህ አንድን ብሔር የማሳደድ የማባረር እርስ በርስ የማባላት ከፌደራል ፖሊሶች ጋር የመጋጨት እንትኖች ነበሩ። በዚህ ምክንያት ትምህርት ማንማርበት ግዛቶች ነበሩ። ተማሪዎች በርግጥ ሳይኮሎጂካልም ያው ተጎድተን ነበር። እዛነ ከ2011 ወዲህ ትንሽ የመረጋጋት እንትን ነበረ። እነዚህ አይነቶች ነበሩ። በርግጥ ሰው የሚችለውን ነው የሚያደርገው። እኛ ተማሪዎች ነን፣ የምንችለውን አድርገናል። አንደኛ ተማሪዎች በዚህ በሰላም ፎረም የሚሆን በዛኛው ፕሮጀክት ነበር ሰስተነብል ዳይሎግ የሚባለው። በዛም ይሁን አንድ ለምሳሌ አበቤና በቀለ ቢጋጩ አበቤ የሆነ ብሔርስ ቢሆንና በቀለ ሌላ ብሔር ቢሆን እነዛ የሁለቱ ልጆች ግጭት ወደ ብሔር እንዳያድግ እዛው ማስታረቅ ትንሽ ስራዎች ናቸው። እነዛ ለኛ ትንሾች ናቸው። እነዛን ልጆች እናስታርቃቸዋለን፣ እንጨርሳለን። ነገሩ ከመስፋቱ በፊት የመጨረስ ስራ እንሰራለን። ሁለተኛ ትልቅ ፓናል ውይይቶችን በማዘጋጀት ምናወያያቸውና የእርቅ አባገዳዎችን ጠርተን የሚጋበዙ ሰዎች ጋብዘናቸው ያስታረቅናቸው ሁለቱንም ብሔር ያስታረቅናቸው ግዛቶች ነበሩ።
እኔ በገባሁበት ወቅት ባለው ነባራዊ ሁኔታ ዩኒቨርሲቲው ጥሩ ሁኔታ ላይ ነበር፣ ሰላም ነበር። ምንድነው ትልቁ ተግዳሮት ሆኖ ያገኘ ነው እንደ ፎረሙ የ2011 ግጭት ጊዜ በተለይ የሐሰተኛ መረጃ እና የጥላቻ ንግግሮች በተለያዩ በድረገጾችና በማህበራዊ ትስስሮች ላይ ይወጡ ነበር። እኛ እንደ ፎረሙ ይሄንን ተግዳሮት እንዴት መፍታት እንችላለን በማለት ከተወያየን በኋላ ተማሪዎች በመጀመሪያ ደረጃ ማይንድ ሴቶቻቸው ላይ ወይም ከስር መሰረቱ የመጡበት ሁኔታ ትክክል አይደለም። የትምህርት ስርዓቱም ሊሆን ይችላል፣ በተለያዩ መንገዶች ያሉት ታሪካዊ ጽሑፎችም ሊሆን ይችላሉ ያመጡት ችግሮች አሉ በማለት የመጀመሪያ ስራ ያደረግነው ከተለያዩ የሲቪክ ማህበራቶች ጋር በመሆን ለተማሪዎች የማይንድ ሴት ስልጠና ተማሪዎች አመለካከታቸው እንዲቀየርና ተለያዩ ማንነቶች በምን አይነት መልኩ ማስተናገድ እንዳለባቸው የተለያዩ ስልጠናዎች ሰጥተናቸዋል። ከዛም ባለፈ እንደ አንድ ተማሪና እንደ አንድ ወጣት ለተለያዩ ማህበራዊ ትስስር ገጾች እንደመጠቀማቸው አንፃር እንዴት የተሳሳተ መረጃዎችንም ሆነ የጥላቻ ንግግሮችን በመለየት ለዛ መፍትሄ እንዴት እንደሚያበጁ ስልጠና ሰጥተናል። በዛ ማማከኝነት ለውጡንም መሬት ላይ ወርደው አይተናል።
ኦኬ። በአጠቃላይ 2010 እና 2011 በተለይ የኢትዮጵያ ዩኒቨርሲቲዎች የውጭው የፖለቲካው ግለቱ ወደ ዩኒቨርሲቲ የመጣበት ሁኔታ ነበረ። ይሄ ምንድነው የዩኒቨርሲቲ ተማሪዎች እንደ አንድ የፖለቲካ ጫዋታ ሜዳ ሆኖ የሚሰሩበት የሚያገለግሉበት ጊዜ ነበር። በተለይ ደግሞ እኔ የተቀላቀልኩት ዩኒቨርሲቲ ማለት ነው። ከዚህ ጋር ተያይዞ ውጪ ላይ የሚነሱ ማንኛውም የፖለቲካ ሐሳቦች ዩኒቨርሲቲው ላይ ትልቅ የሆነ ተጽዕኖ ነበር። በተለይ ደግሞ አሉታዊ የሆኑ ተጽዕኖችን ዩኒቨርሲቲው ላይ ፈጥሯል። በተለይ ለእንደዚህ አይነት ነገር አዲስ ነበርኩኝና እንደገባው በመጀመሪያው ወር ተማሪዎች ሰልፍ ወጡ። በሰልፍ ላይ ደግሞ ከፌደራሎች ጋር ከጸጥታ አካላቶች ጋር ግጭት ተፈጠረ። ዩኒቨርሲቲው ላይ ወደ ዶርማችን ነው እንግዲህ የጸጥታ አካላቶች መጥቶ የተለያዩ ተማሪዎችን ባገኙበት የመቱ ጭስ ቦምብ ምናምን ይሉት በጣም ትላልቅ የሆኑ በጣም አስፈሪ የሆኑ ጉዳዮች ነበሩ። በ2010 እና 11 ላይ ያጋጠሙን ማለት ነው። ምንድነው በአጠቃላይ ዩኒቨርሲቲው ላይ በተለይ አሁንም ላይ እስካሁን ድረስ አሁን ያለው ሰላም ኔጌቲቭ ፒስ የምንለው ወይም ደግሞ ይሄ በግድ የሚመጣ ወይም ደግሞ የጸጥታ አካላቶች በጣም አንዣበው ምንም እንዳይንቀሳቀሱ የሚያደርግ አይነት የሰላም ሁኔታ ነው። በተለይ ዩኒቨርሲቲ ላይ አንዳንድ ቦታ ላይ ያለው ማለት ነው። ምንድነው ውጪ ላይ ያሉ ፖለቲከኞች ትላልቅ ፕሌይንግ ግራውንድ የጨዋታ ሜዳ ያደርጉታል ዩኒቨርሲቲው ማለት ነው። በዚህ ምክንያት ግቢ ውስጥ ያሉ ተማሪዎች ነገሮችን ራሽናል በሆነ ወይ ምክንያታዊ በሆነ መንገድ ባለማየት የተለያዩ ሀሰተኛ መረጃዎችን በመጋራት በተለይ ደግሞ አሁን ላይ ደግሞ የማህበራዊ ሚዲያ ኤክሰስ ሁሉም ወጣቶች እየተጠቀሙበት ያለበት ሁኔታ ነውና ከዚህ ጋር ተያይዞ ትልቅ የሆነ ችግሮችን አሁንም ስቲል እየተፈጠረ ያለበት ሁኔታ ነው ያለው። ይሄን ለመፍጠር የተለያዩ አካላቶች ባለድርሻ አካላቶች ዩኒቨርሲቲ ውስጥም ያሉት እየሰሩ ነው ያለው ለመፍታት የተፈቱ ችግሮችም ይያሉ ለመፍታት። ምክንያቱም አንድ ችግር ባንድ ለሊት ባንድ ጀምበር ሰው የሚደረግ ነገር አይደለምና ሰላም በመሰረቱ በሂደት የሚመጣ ጉዳይ ነው። በአንዴ ለናመጣው ማንችለው ጉዳይ ስለሆነ እየተሰራበት ነው ያለው። የተሰሩ ጉዳዮችም አሉ። እንደ ሰላም ፎረም ብዙ እንቅስቃሴዎችን አድርገናል። በተለይ ለዚህ ለግጭት ተጋላጭ ናቸው የሚባሉ ግለሰቦችን በመለየት ለነዚህ ተማሪዎች ለየት ያለ እንዴት ነው ሰላምን እንዴት ነው ማምጣት የሚቻለው ግጭትን በምን አይነት መንገድ መፍታት ይቻላል በሚል ዙሪያ ላይ የተለያዩ ውይይቶችን አድርገናል። ይሄ ውይይትም ትልቅ የሆነ ስኬትን ውጤትን አስመዝግቧል ብዬ አስባለሁ።
ቶሌ ያው እኔ ግቢ ከገባሁኝ በኋላ ነው ግጭቶች ምናምን ያጋጠሙኝና the first time fresh ያለን ግቢ ውስጥ እንደዚህ ጨዋታ ምናምን ስነሳ በጣም ደንግጣል ነበር ምናምንና after that second year then I guess በጣም ከፍተኛ የሆነ ግጭት ተነስተው ነበር። even ሴቶች ዶርም ላይ እየመጡ መማታት ምናምን ሴቶች ሆነው መማታት ምናምን ጀምረው ነበርና like የዛን ጊዜ ያየነው ነገር በጣም like psychologically በጣም ጎድቶናል ምናምንና ሌላኛው ነገር ደግሞ ትምህርታችንን በስነስርዓት አልተማርንም like በጣም ተስተጓጉሎናል። ለምን ለመናገር እኔ አሁን እንደተማርኩኝ አልቆጥረውም ምክንያቱም በመሃል ግጭት ነበር ምናምን በዛ ላይ ደግሞ ኮሮና መጣ ከዛም በኋላ ደግሞ you know በዚህ ምክንያቶች በቃ ትምህርቴ ላይ በጣም መስተጓጎል ፈጥሮብኛል።
ከነዛ መካከለ የተፈቷሉ ባንቺ ጥረት ካንቺ ጋር ባሉ ጓደኞችሽ ጥረት ወይ ደግሞ በሌላ ማካል ሊሆን ይችላል እንዴት ተፈታ? ለወደፊቱ አሁን መፈታት አለበት የምትይው ነገር ካለ?
ያው እንግዲህ የተፈታው ግቢ ውስጥ በጣም ብዙ ፓነል ዲስከሽን ምናምን ተዘጋጅቶ ነበርና ከዛም በኋላ አይ ጌስ ተማሪውም የምር አንደርስታንዲንጉን አግኝቷልና ከዛ በኋላ ብዙም እንትን አልነበረም ብጥብጥ ምናምን አልነበረምና ያው እንግዲህ ባጠገባችን የነበሩ ሰዎችንም ኤጁኬት እናደርግ ነበር ላይክ በሂስትሪ ምናምን ሳይሆን የምርም ደግሞ መሪት ላይ ወርዳችሁ ሂዝ ዮር ፍሬንድ ምናምን ምናምን ይያለ አላ እንደማግባባት ሶ በማግባባት የፈታነው
ታሲማ
እሷን አልቻለኝ። ብዙ ጊዜ ያው ሴቶች ተማሪዎች እንደመሆናችን እኛ አካባቢ ምንም ነገር አይፈጠርም። ሁላ ወንዶች ዶርም የሚገርም ብጥብጥ ተነስቶ ዛፍ ተቃጥሎ ነው እኛ ስልካችን ፊልም ያየን ስልካችን ላይ ነበር እና ተዛ ጋር ምንም ነገር ያን ያክል ሴቶች ዶርም ፍሽል ላይ አይፈጠርም ነበር። ግን መጨረሻ አካባቢ የሚገርም በር እየሰበሩ ሴቶቹ ናቸው በር እየሰበሩ መቀጣቀጥ ምናምንና በጣም ሚገር አክሽን ፊልም ነበር።
አሁን ይሄንን ይሄ የመለያየቱ ሁኔታ አንዱ ሌላው መጥቶ የማጥቃቱን ለማጥቃት ሙከራ የማድረጉን ሁኔታ እንዴት ፈታችሁት እናንተ ወይም ደግሞ ሌላው አካል እንዴት ፈታላችሁ?
በመፍታት ደረጃ አምናችሁ ይሄን ያለው ግን አሁን ላይ ዝም ያለው አንድ ሁሉም ሰው ቢዚ ሆነና ለመፈጥም የሆነ ፋታ አልሰጠውም የሚለው መሰለኝ። ሁለት እንግዲህ ተገንዝቦ ይሆነው አላቀ
ናኮርና ተዋዮቹና መሰግናለን። አድማጮች ቀጣዩን ክፍል በሌላ ጊዜ ይዘን እንመለሳለን። በተጨማሪም በዌብሳይታችን ላይ ሙሉ መከታተል ትችላላችሁ። ያዳመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voanews ላይም እንገኛለን። በትዊተር #ቪኦኤ አማሪክ ብላችሁ ተከተሉን። @ቪኦኤ አማሪክ የፌስቡክ ገጻችን ነው። ጎብኝት ብታደርጉ ብዙ መረጃዎችን ታገኛላችሁ። ኢንስታግራም እና ዩቲዩብ ላይም አለን። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ በቀጥታ ልታዳምጡን ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንሰዳለን። ኢትዮጵያውያን የሚያዘወትሯቸው ማህበራዊ ሚዲያዎች ቤተኛ ለሆነ ሰው ሚሪያም አለሙ እንግዳ አትሆንበትም። በየለቱ በመታቀርባቸው በቪዲዮ የታገዙ አንቃቂ ንግግሮችና የህይወት ምክሮች በርካቶች ያውቋታል። የግላዊ እድገት አሰልጣኝና ማካሪ ሆነችው ሚሪያም ከአራት አመታት በላይ በዘለቀ አገልግሎቷ ብዙሃን የሚገጥሟቸውን ችግሮች አንስታ መፍትሄ የምትላቸውን አጋርታለች። ስለወጣቷ የበይነ መረብ ላይ አገልግሎት የበለጠ ለማወቅ ሀብታሙ ሲዩም ከሚሪያም ጋር አጭር ቆይታ አድርጓል። ሙሉ ቆይታውን ያዳምጡት።
የሆነ ወቅት አለ በህይወትሽ እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን በነጋ ቁጥር ዛሬም እሱን ነገም እሱን ከነጎዳም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትችይም። መቼም ከፊት እየመጣው ያለውን ጸጋ መቀበል አትችይም። ለምን? ያለፈው ላይ ነው ያለው አይምሮሽ። ለምን? ያለፈው ላይ ነው ያለው ስሜትሽ። ለምን? ያለፈው ነገር ላይ ነው ያለው ሐሳብሽ ባጠቃላይ። ስለዚህ ወደፊት ለመራመድ ያለፈውን ነገር ታዩ። ያለፈውን ነገር እንደ መረማመጃ አስቀምጠሽ እለፊ።
አገልግሎቱን መጀመር አለብኝ እንድትይ ያደረገሽ መነሻ ምክንያት ምንድነው?
ከጀመርኩኝ ትንሽ ቆይቻለሁ። አይ ከአራት አመት በላይ ሆነኛል። አሁን እንደጀመር ያነሳሳኝ ምክንያት ምንድነው? ራስን በራስ የማሰልጠን ነገሩን በጣም ወደዋለሁ። ከልጅነቴ ጀምሮ ደስ የሚለኝ ነገር ነውና ስለዚህ ብዙ ነገሮችን አነብ ነበረ። በዛ ዙሪያ በተቻለኝ አቅም ቪዲዮዎች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበርና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበር። ያንን እያረኩ ቆየውና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮዎችን እየሰራሁኝ ለምን አላስተምርም ታየው። በጣም ብዙ ሰው በእንግሊዝኛ ስትፈልግ ይህንን ነገር አለ፣ አክሰሱ አለ፣ ብዙ ሰዎች አሉ። ከፈለግ ዩቲዩብ ከፍተህ ብታይ፣ መጽሐፍ ልግዛ ብትል፣ ምንም እንደዚህ ኦዲዮ ላዳምጥ ብትል በእንግሊዝኛ በስፋት አሉ እንደዚህ አይነት ነገር የሚሰጡ ሰዎች። ግን በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም እንደዚህ አይነት ነገር በወቅቱ ነው ሲጀምር። ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰው ባሳውቅ ምናልባት የአንድን ሰው ህይወት መቀየር ይችል ይሆናል። ህይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎም ትንሽ ያን ደቂቃቸውን መልካም አድርገው ይሆናል ይህን መልእክት ሲሰሙ ብዬ ወሰንኩኝና እንደዛ ነው ማስተላለፍ የጀመርኩት ማለት ነው።
በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊያለሽ። ከሌሎች ጉዳዮች በተለየ የኔ ትኩረት መሆን አለባቸው የምትያቸው፣ ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ?
በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ ማወራበት ማስተምርበት ብዬ የወሰንኳቸው ነገሮች የሉ። ምንድነው የማደርገው ተቻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ሊቀያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው እና በተቻለ አቅም ሁላችንንም ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነበር እንደዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል በውስጥ መስመርም ወይ ኮሜንቶች ላይ። ኮሜንት አድማጮችን በጣም ስለማከብረው የሁሉንም ሰው ኮሜንት አነባለሁ። በየትኛውም ሶሻል ሚዲያ ላይ ፖስት በማደርገው ላይ ኮሜንት አነባለሁ እና ጥያቄ የሚጠይቋል ብዙ ሰዎች እና ኦኬ፣ አንድ ሰው ከጠየቀ ትልቅ እድል አለ ሌላም ሰው ይሄ ጥያቄ ውስጥ አለ ማለት ነው የሚለው ነገር ማለት ነው። ስለዚህ በዛ የእነዛን ሰዎች ጥያቄ በቪዲዮ ያደረኩኝ መልስላቸዋለሁ ማለት ነው። ያ ለብዙሃኑ መጠየቅ ፈርተው ሳይጠይቁ ለቀሩ ወይም ደግሞ እኔ ራሱ ለማያውቁኝ ያላዩ ትላልፋም መልክቴ በተለያየ አጋጣሚ ብቻ ሄድ ይያቄ ልባቸው ስላልሶች መልስ ይሆናቸዋል በሚል በዛ መልክ እንትላለሁ። ስለዚህ ሁላችንም ሶሻል ላይፍ ላይ ልናፈልፋቸው የምንጥላቸው ነገሮች ካቨር ለማድረግ ሞክራለሁ፣ ግን ስፔሲፊክሊ እንደዚህ ብቻ ነው ብዬ አልወስነው።
በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ ለመጥላለፍ እየዋሏቸው ነው የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታስ እንዲስተካከል ወጣቶች ምን ማድረግ አለባቸው?
ትችቱ በስቷል የሚለውን ነገር እውነት ነው የሚለውን ነገር እሱ እርግጠኛ አይደለሁም ያጠናሁት ነገር ስለሌለ በዛ ዙሪያ። ግን ምን አለ መሰለ በእኛ ማህበረሰብ ብቻ ግን አይደለም እሱ ነገር። አንድ እንዲታወቅ የምፈልገው ነገር በእኛ ማህበረሰብ ላይ ብቻ አይደለም ያለው፣ በዓለም ላይ ሰዎች ስንባል ምናሳያቸው ባህሪዎች አንድ አይነት ናቸው። ከየት እንምጣ፣ ምን ምን ቋንቋችን፣ ምን ይሁን መነሻችን፣ በአብዛኛው ምናሳያቸው ጠባዮች አንድ ናቸው እና እነዚህ የትችት ነገሩ እኛ ጋር የጎላ ሊመስልን ይችላል፣ ግን እኛ ጋር ብቻ አይደለም ያለው፣ ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ ምለው ከምን አንግል ቢያዩት ነው የሚሻለው? እኔ ራሴ ካየሁት ማለት ነው፣ እኔም ቪዲዮዎች ፖስት ሳደርግ ትችቶችን ዘለፋዎች ምንም ይደርሰኛል። እንደሱ አይነት ኮሜንቶችም አሉ እንዳልኩ፣ ኮሜንቶች ለማለት ያጋጥምኛል። ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድን ነው መሰለህ፣ ከየት ነው የሚመጣው? ያ ሰው ኮሜንት የሚያደርገው እንደዛ ብሎ ሰው ውስጡ በራሱ ደህና ስላልሆነ ነው፣ ውስጡ በራሱ ራሱ ጋር የሆነ ችግር ስላለ ነው ያ ሰው ሌላን ሰው ለመሳደብ ወይም ሌላ ሰው ለመዝለፍ የሚመስለውና እንደዛ የሚያደርጉ ሰዎች ካሉ ከሚያዳምጡ ሰዎች ራሳቸውን ቆም ብለው እንዲመረምሩ ይፈልጋለሁ ወይም ጠይቃቸዋለሁ። ራሳቸውን ቆም ብለው ለምንድን ነው እንደዚህ ያደረኩት? ምንድን ነው እኔ ጋር የጎደለው? ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለው ምን አይነት ኢሞሽናሊ የሆነ ያጡት ነገር አለ? ኢሞሽናሊ ሲሰበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት ለማለት ፈልጌ ነው። በተቻለ አቅም እንደዛ የሚያደርግ ሰው ካለ ራሱ ቆም ብሎ ቢመረምር ነው። እንደ ተቀባይ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ፣ ወጣቶችም ሆኑ ማንኛውም የዚህ ፕሮግራም አድማጮች እንደዛ የሚያደርጉ ሰዎችን ስናይ፣ ሲሳደቡ መልስን መሳደብ፣ ሲዘልፉ መልስን መዝለፍ አይደለም መልሱ፣ እሱ አይደለም መፍትሄው። ለምን የተጎዳ ሰው ነው ሌላን ሰው ሊጎዳ የሚነሳው? ስለዚህ በተቻለ አቅም በፍቅር እንመልስላቸው ለእነዚህ ሰዎች፣ በተቻለ አቅም በመልካም እንመልስላቸውም እነዚህ ሰዎች። እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለህ። ለምን ሰውን ለመጉዳት ብሎ አይደለም፣ ግን ያን ያወቀላቸው ሰው የለም እና ስለዚህ ያንን ነገር ስናይ መልሰን መዝለፍ ወይ መልሰን መሳደብ መፍትሄ አይሆንም።
ያልተፈለጉ ልምዶችን ለመተው የሚረዳን ነጥብ ምንድን ነው? ለሰው መናገር ፈቃደኛ ከሆናችሁ ደግሞ ሶሻል ሚዲያ ላይ መለጠፍ። ሶሻል ሚዲያ ላይ የምትለጥፉት ምናልባት ሁሉንም ነገራችሁን ታሪካችሁን አውጥታችሁ ሳይሆን እንደዚህ እንደዚህ አይነት ነገር ላቆም ነው ወይም ደግሞ እንደዚህ እንደዚህ አይነት ነገር ልጀምር ነው ብላችሁ ልጀምሩበትን ቀን አርጋችሁ መጻፍ ወይም ደግሞ ለምታምኑት ለሚቀርባችሁና የት እየደረስክ ነው አደረግ ወይ ብሎ ለሚናገራችሁ ሰው መናገር ነው በስድስተኝነት። ያ ተጠያቂነትን ያመጣል። ስለዚህ ያ ሰው ምን ይለኛል እንዴ ሶሻል ሚዲያ ላይ በሙሉ ለጥፍያሉ ሰው ምን ይለኛል ብለን እናረጋለን።
ሚሪያም መልእክቶችና የህይወት ምክሮችን ለተከታዮችሽ በመታከፍበት ጊዜ ከማህበራዊ መገናኛ ተከታዮችሽ ምን አይነት ምላሾችን ያገኘሽ ነው? የሚያበረታቱሽ ይበዛሉ ወይስ ሙከራሽን የሚነቅፉት ይበዛሉ? የማትረሻቸውን አስተያየቶች ለምሳሌነት ወይም ለአብነት ልታጋሪን ትችያለሽ?
እሺ በስማም እንደሱ በጣም ይብላችሁ። ምንድነው መሰለህ ሚደርስኩኝ አስተያየቶች መጀመሪያ ስጀምር ካለው እንጂ እንነሳማ መጀመሪያ ስጀምር እንደዚህ አይነት አስተያየቶች የሚደርሱኝ አስተያየቶች ይሄ ዘለፋው ነገር ትንሽ የበዛበት ሁኔታ ነበር መጀመሪያ የመናገሩ ነገር የመሳደቡ ነገር። ግን እኔ የተነሳሁበት አላማ አንድ ቪዲዮ ስሰራ ቅድም እንዳልኩ የአንድ ሰው ህይወት ልቀይር እችላለሁ፣ እንዲሁ ህይወታቸውን ባልቀይር ደቂቃቸውን እችን እኔ ላዳመጡበት ደቂቃ እሷን አስተካክልላቸው ያለው የሚለው እምነት ስለነበረኝ ከመጀመሪያም ስነሳ ሁሉ ጊዜ አስተያየቶች ሲደርሱ እንደዚህ አይነት ነገሮች ሰለፋዎቹ ቢበዙ አንዲት ምጣላት አለ አንዲት ወይ በጣም ህይወቴን እኮ በቃ አስተካከልሽው ቀየርሽው ጥሩ ተሰማኝ ተነሳሳው ምን ነገር ካለ ትኩረቴ እዛ ላይ ነበር ማረገው መጀመሪያ ማለት ነው። አሁን በጣም ከሚገርም በላይ አዶን ነው 98% ማለት ይችላል በጣም መልካም አስተያየቶች ናቸው የሚደርሱኝ ሁሉ በሁሉም ሶሻል ሚዲያ ላይ pretty much ሁሉም ላይ ያለው LinkedIn Facebook Instagram YouTube TikTok ላይ ማለውና በአብዛኛው መልካም ነገር ነው የሚደርሰኝ። የትኛው በጣም ኢምፓክት ፈጥሮብሻል የሚለው ከባድ ነው በጣም ብዙ ስለደረሰኝ ግን I think ከሁሉም የሚበልጥብኝ ምንድነው በውስጥ መስመር ያው confidential information ስለሆነ የግል information ስለሆነ በውስጥ መስመር የሚልኩልኝ ሰዎች የበለጠ ሞር ያበረታቱኛል ምን ያህል ህይወታቸው እንደተቀየረ ምን ያህል ለውጥ እንዳመጡ ምን ያህል በቃ የኔን ቪዲዮዎች ብቻ በመስማት በቃ ምን ያህል ለውጥ እንዳመጡ ሲነግሩኝ እሱ እንዲበረታ እንድቀጥል ያደርገኛል በከባዱም ሰዓት በጨለማውም ሰዓት እንድቀጥል ያደርገኛልና እነሱ ነገሮች በጣም በጣም ነው የምወዳቸው አስተዋጽኦአቸዋለሁ ግን ያው ኮንፊደንሻል ስለሆነ ብዙ ሼር ማድረግ አልችልም። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ ሰራቸው ቪዲዮዎች ብቻ ሳይሆኑ ሰርቲፋይድ ኮች ነኝ አይ ዶንት ኖ ፓክ ሆነና ላይፍ ኮች ነኝ ወይስ አሰልጣኝ ወይስ ትንሽ ደግሞ ማማከር አገልግሎት እሰጣለሁ በሱ ዙሪያ ደግሞ የሚሰጡኝ አስተያየቶች የበለጠ ደስ ይሉኛል ማለት የሰው ህይወት ሲቀየር አብሬያቸው ነው ቁጭዬ ነው ማያቸው በሚንተራው ስራ ለውጣቸውና አብሬ ነው ኤክስፒሪየንስ ማደርገውና በጣም ነው ደስ የሚለኝ እና እንደውም የተወሰኑትን አስተያየቶች ዌብሳይቱ ላይ አድርጌያቸዋለሁ ከሱ ከኮችን ያገኘኋቸውና በጣም ነው ደስ የሚለኝ እና ማጆሪቲው መልካም አስተያየት ነው ደስ የሚለኝ።
ኢትዮጵያን ወጣቶች በየቀኑ እጅግ ፈታኝ ነገሮች ይገጥማቸዋል የሥራ አጥነት ችግር አለ ሀገሪቱ ውስጥ ያለው አለመረጋጋትም የራሱ ፈተና አለው በእነዚህ መሰናክሎች ውስጥ አልፈው ለስኬት እንዲበቁ እንደዚህ ያሉ አነቃቂ መልእክቶችና ምክሮች በምን መልኩ ነው ሊያግዟቸው የሚችሉት አብረው የሚነሳ ሌላ ጥያቄም አለ እንደዚህ ያሉ ሐሳቦች ብቻቸውን አላሚነትን ብቻ የሚያገዝፉ ነገር ግን ከእውነታው ጋር የማይገናኙ ናቸው ሰዎች ሐሳባዊ ብቻ ሆነው እንዲቀሩ ያደርጋሉ የማይጨበጥ ህልም ብቻ እየወለዱ እንዲኖሩ ያደርጋሉ የሚሉ የጎንዮሽ ትችቶች አሉ።
በጣም አሪፍ ጥያቄ ነው። ዋው ደስ የሚል ጥያቄ ነው። ምን አለ መሰለህ አሁን ለምሳሌ ትምህርትን እንውሰድ። ትምህርት ቤት አይደል ሁላችንም ከሞላ ጎደል ትምህርት ቤት ሄደን ተምረናል። በተለይ ኢትዮጵያ ውስጥ ካደግን የግድ ስለሆነ ትሄዳለህ ትምህርት ቤት እና ስለ ትምህርት እናንሳና ትምህርት ቤት ስትሄድ ወንድክም ጣላህም የሆነ ክላስ ውስጥ ተቀመጠ አስተማሪው የሆነ ነገር ያስተምራል አይደል ከዛ በኋላ እዛ ጋር የሚሰጥህ ኢንፎርሜሽን አስተማሪው ቲዮሪ ብቻ ነው በቃል ብቻ ነው አይደል እና መናገር የሚችለውን ያወቀውን ያስረዳሃል ያስተምርሃል ትጽፋለ እዛ ጋር የምንለያይ ያንን ነገር ተምረህ ፈተና ላይ ስትቀመጥ ግን ውጤታማ እንድትሆን የሚያደርግህ ነገር ምንድን ነው እሱን መስማት ብቻ ነው አይደለም አይደል በአብዛኛው ጊዜ አንተም እየጠየቅኩህ አጣሪ
አይደለም በሚለው ለያዘው
አይደለም ማለቴ ማጥናትም አለበት አይደል ያንተ እንትን መጨመር አለበት አይደል ያንተ ጥናት መጨመር አለበት እንጂ አስተማሪን ቁጭ ብለህ ብቻ ስለሰማኸው እስከመጨረሻው ውጤታማ አትሆንም የተወሰነ ውጤታማ አልተሆን ትችላለህ አስተማሪ ያለውን ታስታውስ ትችላለህ አንዳንዴ እንደዛ ይቆ በዝናቸው ግን እስከመጨረሻው አያዛልቅም በጣም ልሶች አቃሉ እንደሱ ለምን ያንተ ጥረት መጨመር ስላለበት አይደል አንተ ማጥናት አለብህ አንተ ሌላ ነገር ተጨማሪ ማንበብ አለብህ እንዲሰጠን ሆምወርክ መስራት አለብህ አይደል እንደዛ ስትሆን ውጤታማ የምትሆነው ልክ ነኝ
የጋዜጠኝነት ጠያቂነቴን ትቼ መላሽ መሆኔ ሌላ ፈተናው ስለሆነ
አንድ እኔን ኢንተርቪው ስታደርግ የምታገኘው ነገር ይሄ ነው ሰው እኔ ኢንተርቪውንም ወደ ትምህርት ስለምቀይረው ነው እና ጥያቄ ጠይቃለሁ የሚጠይቁኝ ሰዎች እንድነው ልልህ የፈለግኩት ትምህርት ላይ ያንተ ጥረት ያስፈልጋል አይደል ይሄ አናሎጂ የሚሰጠው ነው ሰው ስለ ጥያቄ መልሳለሁ በትክክል ላይ ሰው ትምህርት ላይ የራስ ጥረት ሲካከልበት ነው የምትቀይረው ይሄም እንደዛ ነው ማንኛውም የሚሰሙት ወጣቶች ማነቃቂያ መልእክት ትምህርት በነገራችን ላይ እኔ አነቃቂ ንግግሮችን ብቻ ለምናገረው አስተምራለሁ በትክክል ላይቭ ገብቼ ሳስተምራውን ስትራቴጂዎችን አስተምራለሁ ምን ማድረግ እንዳለባቸው አስተምራለሁ ምናልባት በአንድ ደቂቃ ቪዲዮም ቢሆን በተቻለ እሱን ለማስገባት እሞክራለሁ እና እነዚህን ነገሮች መስማት ብቻ ዋጋ የለውም ግን ትምህርት እያስተማርን ነው እና ትምህርቱን ወስደምን ማድረግ አለብን ለውጥ ለማምጣት መጠቀም አለብን። አንተ ስትሰራ ነው ለውጥ የምታመጣው። ምንም ይሁን የትምህርት ቤት ትምህርት የሚሆን ይሄ ማነቃቂያ መልእክት ነው። ስለዚህ አሁን እዚህ ጋር ለምሳሌ የሆነ ቪዲዮ ስለኔ ሰርማ የሆነች አንድ ደቂቃ ምናምን መኪና ለምን ቁጭ ብለሃል? ላይክ ተነስ፣ መሄድ አለብህ፣ መንቀሳቀስ አለብህ፣ አሁን ነው ጊዜው፣ ማድረግ አለብህ ባለህ ነገር ባለህ አቅም ተነስ ስልህ ሰምተህ አዎ ይሄ ነገር በጣም ደስ ይላል ብለህ ቁጭ ካልክ ለውጥ አታመጣም። ያንን ነገር እንደሰማህ ግን ተነስተህ ህልም አለ፣ ወደ ህልም ሊያስኬድ የሚችል ነገር ትንሿን እርምጃ አንድ ስቴፕ የምታስኬደውን ነገር እዛች ላይ ማድረግ ከቻልክ ያ ሲጀማመር የተወሰነ ጊዜ በኋላ ትልቁን ለውጥ ታየዋለህ ማለት ነው። ስለዚህ ማነቃቂያ ብቻውን ዋጋ የለውም፣ ትምህርትም ብቻውን ዋጋ የለውም። ዋጋ የሚኖረው አክሽን ስንወስድ ነው፣ እኛ እርምጃ ስንወስድ ነው። እያንዳንዳችን የምንሰማው ይህንን መልእክት ማለት ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው